የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የሶሻሊስቱ ጠንቋይ ጉዳይ በሚል ርዕስ በሃማቱማ በእንግሊዝኛ ቋንቋ ተደርሶ በህይወት ታደሰ ከተተረጎመው መጽሐፍ የሶሻሊስቱን ጠንቋይ የፍርድ ቤት ውሎ ሁለተኛ ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ግንቡም ተናገረ። ጎንደር አደባባይ ከዋርካው በላይ የቆመው አንበሳ በረሃቡም በጥሙም አካሉም አልከፋ። ግርማው ጢም ብሎ ከሩቅ እያሳሳ እንዳባታደሩ ምነው ያገሳ። ለካስ ቃልም አብሮ ተማግሮ ነበረ። ግንቡም አፋውጥቶ እንዲህ ተናገረ። የብዙ ዘመን ውል በደም ቀለም ሆኖ ባጥንት የተጻፈ የትውልድ ተዋረድ አደራ ሆኖብኝ ነፍሴ መቻረፈ። ስንቱን አሳልፌ ስንቱን አየሁት በረጅም እድሜ በአራት መቶ ዓመት ረገና ብያ አለስሜነኛ ቀናንተው ቀናንተው መቶ ዓመት አሉኛ መቀመጥ አብዝቼ ስሜ ሊረሳ ነው ጀሮይን አላምን ጊዜ ምስክር ታሪክ መስታውቴ ላሊበላ አባቴ አክሱምም አያቴ እኔ ምን ቸገረኝ ቢከሳ ተላቴ ፋሲል ሲገነባኝ መሰረት አስምሶ በቀስተ ደመና ሰንደቁን አውርሶ ኢትዮጵያዊነቴን ከደሜ ለውሶ እኔ ምን ቸገረኝ ያሉትን ቢሉኝ የስልጣን ያምባ ከተንበሩ ነኝ ባቂዎች መሃል ያለ ድንቁርና ከማናንሽው ወዲያ ይባልና አንድ ሆናችሁ ቁሙ ቃል ኪዳን ይግቡ። ጎንደር በዘመኗ ነበረች ገናና የታሪክ መዘክር የውበት መዲና። በረጅም ዘመኔ ባሳለፍኩት እድሜ ስንቱን ታዘብኩ በዝምታ ቆሚ ዝምታ ለብሼ ለጉድ ተጎልቼ ማንነቴ ጠፋ መቀመጣ ብቼ ዘመን ያለፈ ይተካ ዘመን የበደል ጥርቅም የግብጥዋ ሞልቶ አብላላው ሆዴ በደከማ አይኖቼ ውሃ እየፈሰሰ ጎንደር በላንጀራ በንባዬ ያራሰ ቃል ኪዳን ሆኖበት ዛሬም ያልፈረሰ። ፋሲል ሲገነባኝ መሰረት አስምሶ ኢትዮጵያዊነቴን ከደሜ ለውሶ ይኸው ነው ምነቴ የሰጠኝ አውርሶ ያጣቁር ያሽራል አሁንም መልሶ። አዎ ያጣቁር ያሽራል አሁንም መልሶ። ባሳለፍኩት ግን በረጅም ዘመኔ ድርጉሽም ባንዳውን መቻጣው ስኔ ቃሌን ተቀበሉ በንጹህ ልቦና የዘመኑን ልክስ ወዲያ በሉትና የኢትዮጵያ በኩር ስኑራት ትሙት የአንድነት አርማ ካሳ ይሁናት ወይራ ዶጋይ ወልድ ተባበሩላት። አሁን ወገን ወይራ ዶጋይ ወልድ ተባበሩላት። ፋሲል ሲገነባኝ ለዝናል ነበርን ለታሪክ ነው እንጂ መኩሪያ መከበሪያ እንደሆነ ለልጅ ፈረጅም ዘመን ባሳለፍኩት እድሜ ፍጹም ታዝብ ያለው በዝምታ ቆም ጎንደር በዘመኗ ነበረች ገናና የታሪክ መቤት የጦቢያ መዲና የጥበብ መፍለቂያ ፍትሐ ነገሥት ጣይቋ ገብቱ የደመቁላት አዋፍ በሰማይ የዘመሩላት ጀግኖች አንበሶቿ ዘብ የቆሙላት ለጦርነቱ አንድ የተመሙላት ለቅድስት ኢትዮጵያ የተሰውላት ነበረች በኬንድር ያገር መሰረት የቋራም በሳ የአንድነት አርማ ያገር አብነት የትውልድ መመኪያ ሕያው ምልክት የታሪክ መዘክር ከናትም እናት የማታበላልጥ አድሎ የሌላት የኢትዮጵያ ተስፋ ጎንደራችን የጥበብ መፍለቂያ የታሪካው ድማ ስማሊዛ ቀረች ሆናለች ባደ ምክሬን ተቀበሉ በንጹህ ልቦና ይላል ፋሲል ግንቡ ወገን ምክሬን ተቀበሉ በንጹህ ልቦና የዘመኑን ልክፍት ወዲያ በሉትና ተባብራችሁ ቁሙ ቃል ኪዳን ግቡና ተባብራችሁ ስሩ ቃል ኪዳን ግቡና ቃል ኪዳን ግቡና
ሸበለው ወርቆ ፈረደ
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 5 የሶሻሊስቱ ጠንቋይ መዝገብ ክፍል 2
ይባቤ ከብረት ቤት ውስጥ ወጥቶ ወደ መስክር መስሚያው በመሄድ ተቀመጠና ወዲያውኑ ወደ ዳኛው በመዞር መሰሪ የሆነ ፈገግታ አሳየው።
ከዩኒቨርሲቲ መመረቅ እውነት ነው?
ተከላካይ ጠበቃው ጠየቀ።
አዎ።
ስለዚህ የተማርክ ሰው ነህ?
ዲግሪ አለኝ። የተማረ ሰው መሆን ሌላ ጥያቄ ነው።
ማለት
ጥቅም የለሽ መሆንና ይህንንም በጉራ መሸፋፈን ተምረናል። ከሺህ ዓመታት በፊት የትኛው ፈርዖን ግብፅን እንደገዛ ማወቅ ለሀገራችን ምንም እንደማይጠቅም መቀበል አለብህ።
ጠበቃው ቀጠለ። በሌላ አነጋገር የሚሰጠው ትምህርት ለሀገር ጠቃሚ መሆን እንዳለበት ታምናለህ ማለት ነው?
አዎ። በዛም ማነሰ
ነገር ግን ጭፍን አይደለም። የህግ መምህራን በኢትዮጵያ ውስጥ የህግ የበላይነት እንዳለ ሲነግሯችሁና ስራችሁም ህጉን ተግባራዊ ማድረግ እንጂ መጠየቅ እንዳልሆነ ሲነግሯችሁ ያን ጊዜ ትምህርት እንዳልሆነ መቀበል አለባችሁ። መማር ያለብን እውነትን ነው። እውነትን ማስከበርን ነው። ማክበር ያለብን ሐሰት መቃወምን ነው።
በእውነቱ የላቀ አስተሳሰብ ነው አለ ጠበቃው በታላቅ አባታዊ ስሜት።
እንዴት ነው ታዲያ ራስህን ከአናርኪስቶች መደዳ ያገኘኸው?
እውነትን እንደሚናገሩ ደረስኩበት። ትክክል ሆኑም አልሆኑም ሐሰትን ለመፋለም የሚያስፈልገውን ለማድረግ ዝግጁ ነበሩ።
ሙሉ አባል ለመሆን ወኔው አልነበረኝም፣ ግን እደግፋቸዋለሁ።
በማር የተለወደ ወጥመዳቸውን መፍራትህ ጥሩ አድርገሃል።
ያም ሆነ ይህ ለስህተትህ 5 ዓመታትን ከፍለሃል። እናም በእርግጠኝነት ትምህርት አግኝተህበታል?
የተወሰኑ ነገሮችን ተምሬያለሁ። ተከሳሹ በደፈናው መለሰ።
እሺ፣ ስትለቀቅ ምን እንደተፈጠረ ትነግረን?
ስራ ማግኘት አልቻልኩም።
ተው እንጂ አለ ጠበቃው እንዳላመነው በሚያሳይ ድምፅ። አንድ የተማረ ሰው በሶሻሊስት ኢትዮጵያ ስራ ማግኘት እንደማይችል እየነገርከን እኮ ነው ያለኸው።
እሱ የራስህ ማጠቃለያ ነው። እኔ የማውቀው ስራ ማግኘት እንዳልቻልኩ ነው። ሊቀጥሩኝ ትንሽ የቀራቸውም የቀድሞ ጸረ አብዮተኛ የሚለውን መታወቂያዬን ሲያዩ አንቀጥርህም አሉኝ።
በምን ስትተዳደር ቆየህ?
አንዳንድ የማውቃቸው ጓደኞች የረዱኝ። ምንም እንኳ ሚሊዮኖች በተመሳሳይ ሁኔታ ውስጥ መሆናቸውን ማወቄ ቢያበረታታኝም ሁኔታው ግን አስቸጋሪ ነበር።
ቤተሰብ የለህም? ጠየቀ ጠበቃው።
የለኝም። ገጠር የተወሰኑ ዘመዶች አሉኝ። አባቴ ገና ልጅ እያለሁ ነው የሞተው። ትምህርት ቤት ያስገባኝ ታላቅ ወንድሜ በቀይ ሽብር ወቅት ተገልሏል። እናቴ እስር ቤት እያለሁ በሐዘን ሞታለች።
ምንም ያህል ብታፈላልግም ስራ ማግኘት አልቻልክም? ታዲያ
ምንም አይነት ስራ ማግኘት አልቻልኩም።
ስለዚህ ምን አደረክ?
እንግዲህ ተከሳሹ በማወላዳት ጀመረ።
ስለ ሁኔታዬ ከአንድ ጓደኛዬ ጋር መወያየት ጀመርኩኝ። እሱ ራሱ አካል ጉዳተኛ ስለነበር ስራ አጥ ነበር። የግርፋት ሰለባ ነው። አሁን እንኳን ስቃይ አይደርስበትም፣ ሞቷል።
ስራ ማግኘት አለመቻሌ በጣም አስቂ ነገር ሆኖበት ነበር። እንዲህ ይለኝ ነበር።
ለምን ወዳጄ? ራስህን ገቢ በሚያስገኝ ሁኔታ መቅጠር ስትችል፣ እስቲ ዙሪያን ተመልከተው። ተሳቢ እንስሳ ብቻ ነው እኮ የሞላው። ሁሉም እስስቶች ናቸው። ትናንት የድሮውን ስርዓትና ንጉሱን ሲደግፉ ነበር። ዛሬ ደግሞ አይንህን አንዴ ጨፍነ በምትገልጥበት ቅጽበት ውስጥ እሳት የራሱ ሶሻሊስቶች ሆነዋል። አስበው እስቲ ምን ያህል ጋዜጠኞች፣ ቢሮክራቶች፣ ወታደራዊ መኮንኖች እንዲሁም ገራፊዎች ራሳቸውን የመለዋወጥ ችሎታ ባይኖራቸው ኖሮ ከስራ ውጭ ይሆኑ እንደነበር።
ለቁራጭ እንጀራ ብዬ ነፍሴን እንድሸጥና የራሱን ትፋት እንደሚልስ ውሻ እንዲሆን እየነገረኝ ያለኝ መስሎኝ በጓደኛዬ ተናድጄበት ነበር።
ምናልባት አካል ጉዳተኝነት መንፈሱን ሰብሮታል ብዬም አስቤ ነበር። እንደ እውነቱ ግን አልተረዳሁትም ነበር።
ሲያብራራልኝ እንደዚያ በክፉ ሁኔታ ስለተጠራጠርኩት በራሴ አፈርኩ።
መረዳት ያለብህ ብሎ ሲነግረኝ፣
በፍጥነት ከሚወረወር ባቡር ጋር ራስህን አታጋጭም፣ በተለይ ባቡር ነጂው ችሎታ የሌለው ሲሆን። ዙሪያን ስትመለከት የገማ መንፈስ ብቻ እስከሚታይ ድረስ ጨቋኙ ስርዓት የህዝቡን መንፈስ ይበክለዋል። ፍራቻ፣ ክህደት፣ ወላዋይነትና ጭካኔ ይሰፍናሉ። ቆሻሻ ይበረክታል። እንዲሁም ሁሉም በየራሱ የሀፍረት ቅርፊት ውስጥ ገብቶ ይደበቃል። ይህ ኢየሱስ የሚሉትን ሰው አላቀውም፣ የወንድሜ ጠባቂ አይደለሁም ይልሃል። መጮህ እንዳለበት ሲሰማ ስለዚህ ጉዳይ ብትጮህና ስለሚያፍነው ቆሻሻ እጅግ ብትናደድ የአጭር ጊዜ እርካታ ታገኝ እንደሆነ ነው እንጂ ውጤታማ አትሆንም። እኔ ሽባ ሆንኩ፣ አንተ የወጣትነት ህይወትህን 5 ዓመታት አጣህ። የሆነ ቦታ የሆነ ውጤት አምጥተህ ሊሆን ይችላል፣ ግን ከዛ ዜዳችንን ቀይረን ቢሆን ኖሮ የበለጠ ውጤታማ ልንሆን አንችልም ነበር ስል ራሴን እጠይቃለሁ። ገባህ? ልክ ወክማ ስንለማመድ እንደነበረው ካራቴና ጁዶ መርህ የተቃራኒህን ኃይልና እንቅስቃሴ ተጠቀም። ገልብጠህ እንድጥለው አብረኸው ተንቀሳቀስ። ይህን ሁሉ የምናገረው ጥንቆላ የተባሉትን ተግባሮችን የጀርባ ታሪክ ላስረዳችሁ ብዬ ነው። በመጨረሻም ጓደኛዬን ፖለቲካ ስፖርት እንዳልሆነና ሲተጣጠፉ መሰበርም እንዳለ ነገርኩት። ምንም ቢሆን እኮ እነዛ ታጥፈው መንግስትን ለማገልገል የሞከሩ ምሁራን ምን እንደደረሰባቸው እናውቃለን። ሆኖም የጓደኛዬ መልእክት ከዚህ ፍጹም የተለየ እንደሆነ ተረዳሁ። እየነገረኝ የነበረው ግትርነቴን መስዋዕት አድርጌ ስርዓቱን በራሱ ጨዋታ እንዳሸንፈው ነው እንጂ ነፍሴን እንድሸጥ አልነበረም። ለማንኛውም አንድ ቀን አንድ ሰው በሆነ መንገድ ንጉሱ ራቁቱን ነው ወይም ሊቀመንበሩ የማይረባ ነው ማለት አለበት። ጓድሽ አለቃ ዳኛ አቃቤ ሕጉ ተቃወመ። ይህ ጸረ አብዮተኛ የተወዳጁን መሪያችንን ስም እንዲያጎድፍ ልንፈቅድለት አንችልም። እቃወማለሁ፣ አቋረጠ ተከላካይ ጠበቃው። ተከሳሹ ሌላ የታወቀ ታሪክን ለመጥቀስ እየሞከረ ነው እንጂ የሊቀመንበራችንን አእምሮአዊ ብቃት እያንኳሰሰ አይደለም። እንደምናውቀው በዓለም ላይ የሊቀመንበሩን ብቃት የሚወዳደሩት እጅግ በጣም ጥቂት ሰዎች ብቻ ናቸው። ተጠንቀቅ፣ ዳኛው ተከሳሹ ላይ አጉረመረመ። በዚያ ክፉ ተናጋሪ ጓደኛ ስትቀና እንዳትገኝ። ተከሳሹ ፊት ላይ ምንም አይነበብም። ጠበቃው እንዲቀጥል ሲጠቁመው ተመልካቹን የመሰጠበት ትረካው ልክ ምርጥ የመከላከያ ቃሉ የሚሆንለት ይመስል ቀጠለ። እንግዲህ አካል ጉዳተኛው ጓደኛዬ በእውነቱ እየነገረኝ የነበረው ዙሪያ ገባዬን እንዳስተውልና የገባሁበትን ማጥ እንዳይነበር። ትዕግስት ጸጋ ነው ሲባል የምናውቅ ቢሆንም በሌላ በኩል ደግሞ የባሪያንም ፈሪነት ለመግለጽ ጥቅም ላይ ሊውል ይችላል። ዘዴን መቀያየር ብልህነትም አስፈላጊ ሊሆን ይችላል፣ ግን ደግሞ ለአድርባይነትና ለራስ ወዳድነት ሽፋን ሊሆንም ይችላል። ሀገር ሁሉ ሲጮህ አንድ ሰው ዝም ቢል ብልህነት ነው? ሞትን ድል መንሳት ብቸኛው ክቡርና ሰብአዊ ተግባር በሆነበት ጊዜ የመከራ ኑሮን መጠበቅ ምኑ ላይ ነው ጥበቡ? ከጓደኛዬ ጋር በጣም ተከራክሬያለሁ። ሁሉ እርስ በርሱ በሚጠራጠርበትና አለመተማመን በታወጀበት ዘመን የሚታመን ጓደኛ ስለነበረኝ እድለኛ ነበርኩ። ታሪኩን ለማሳጠር ሐሳቡ ራሴን ጠንቋይ ነኝ ብሎ ለማወጅና በአንድ በኩል ሰዎችን መርዳት፣ በሌላ በኩል ደግሞ ህዝቡን ከዘረፉትና እየዘረፉት ካሉት ላይ ገንዘብ መውሰድ ነበር። የመጀመሪያው ደንበኛዬ ሚስቱ አንድ የፖሊስ መቶ አለቃ እንደወሸመች የጠረጠረ የቀበሌ ሊቀመንበር ነበር። መኮንኑ ላይ የስንፈተ ወሲብ ድግምት እንድደግምበት ፈልጎ ነበር። 50 ብር ከፍሎኛል። መኮንኑ የደንበኛዬን ሚስት ሁለተኛ እንደማይነካት ቃል ገባሁለት። የፓርቲ ስነ ምግባር ኮሚቴ ውስጥ ወንድም ያለኝ በማስመሰል መቶ አለቃው ጋር ሄጄ አንዳንድ ሰዎች በእሱ ላይ ጸረ ሶሻሊስት አመንዝራ ነው በማለት ጥቆማ ማቅረባቸውን በመንገር አስጠነቀቅኩት። ስለ መረጃው አመሰገነኝ። 30 ብር ለታክሲ ሰጠኝና እንደ ማንኛውም መልካም ኢትዮጵያዊ ከሚስቱ በቀር ከማንም ጋር ተኝቶ እንደማያውቅ ፊት ለፊት ካደ። ከዚያ በኋላ የቀበሌ ሊቀመንበሩን ሚስት በግል አገኘውና ክፉ ምላስ ያላቸው ሰዎች ከአንድ መኮንን ጋር እያመነዘረች ስለመሆኑ ሐሜት እያስፋፉ እንደሆነ ነገርኳት። ነገሩን የበለጠ ለማጣፈጥም የእሷ ባል ላይ አይኗን የጣለች አንዲት ሴት እንዳለችና ሐሜቱን ከባለ ቤቷ ለትለያት እየተጠቀመችባት እንደሆነ ነገርኳት። የበለጠ ለማጥመድም የታወቀ ሴት አስተራማሽ የሆነው መስዋለቃ ወደ ኦጋዴን ሊዛወር እንደሆነና በተቃራኒው ባሏ የከፍተኛው ባለስልጣን ሆኖ ቢሾም እንደሆነ ነገርኳት። ፈጣን ነበረችና አዝማሚያዬ ወዲያው ገባች። ወደ ኦጋዴን ምድረበዳ ከሚላክ መኮንን ጋር የፍቅር ግንኙነት ወይስ ለከፍተኛ ስልጣን ከታጨ የቀበሌ ሊቀመንበር ጋር ቀጣይነት ያለው ትዳር? ከቀበሌ ሰውዬ ጋር ትዳሯን ለመጠበቅ የተቻላትን ያህል እንደምታደርግ ቃል ገባችልኝና ለመልካም ምክሬ 20 ብር ሰጠችኝ። በሌላ አነጋገር ለትንሽ ገንዘብ አንድ ትዳር አዳንኩኝ። ከአንድ 7 ወይም 8 ቀን በኋላ የቀበሌው ሰውዬ መጥቶ ተአምር እንደሰራ ሰው ከመጠን በላይ አመሰገነኝ። ለሌሎች ሰዎችም ጠቆመኝ። እያንዳንዱ ጉዳይ ንጹህ ማህበራዊ ሥራ ነበር። ከዶች ምንም ገንዘብ አልወሰድኩም። ያም ሆነ ይህ አብዛኛዎቹ ደንበኞቼ የመንግስት ባለስልጣናት ነበሩ፣ ዳኞችና ጠበቆች ጭምር። ዳኛው ፊቱን ኮሶ አስመሰለው። ከተመልካቹ መሃል ለመሳቅ ድፍረት የነበረው ሰው አልነበረም። ሁሉም ባለስልጣናት የነበረባቸው ችግር ቀጠለ። ተከሳሹ እንዲኖሩት የተገደዱት ክስተት ከፍራቻና ከራስ ወዳድነት የመነጨ የግብዝነት ህይወት ነበር። ህይወታቸውና ገበያቸው የተመሰረተው እሱ ላይ ስለሆነ ሶሻሊስት ነን ይላሉ። ነገር ግን ከድሮ ጊዜ አስተሳሰባቸውና እምነታቸው ጋር እስካሁን እንደተጣበቁ ናቸው። በድብቅ እየጸለዩና ሌሎች እንዲጸልዩላቸው እየከፈሉ እምነት የለሽ ነን ይላሉ። አዲሱ ሃይማኖታቸው ከላይ ከላይ የሆነባቸው የቀድሞ እምነቶቻቸው አደናጋሪ የሆኑባቸው ግራ የተጋቡ ፍጥረታት ናቸው። አቃቤ ሕጉ የተረበሸ ለመምሰል የተቻለውን ያህል ቢጥርም ተከሳሹ ምንም ሳይመስለው ታሪኩን ቀጠለ። በእውነቱ እነዚህ ባለስልጣናት መንግስትን ራሱን ነው እንደ ታላቅ ጠንቋይ የሚቆጥሩት አለ ተከሳሹ። ግራ ከሚያጋቡት እዛዞቹ ደም ከማፋሰሱ ከሚያስፈሩ ቃላቶቹና ከማያነቃንቅ ቀኖናው አንፃር በሚገባ የተደራጀ ጠንቋይ። ተራው ሰው መናፍስትን ለማስደሰት በጋርዳል። መንግስት ስልጣን ለሚባል ሰይጣን በሺዎች የሚቆጠሩ ወጣቶችን ይሰዋል። ልዩነቱ ምኑ ጋር ነው? እኔ የሰዎችን መሃይምነት ተገን አድርጌ ማንንም አልበዘበዝኩም። ምን ነው ካድሬዎችና የቀበሌ ባለስልጣኖች የነቁ አይደሉም እንዴ? እኔ የአገር ውስጥም ሆነ የውጭ ሰይጣንን አልጠራውም። ምንም እንኳን የሙታንን መንፈስ ለመጥራት ብዬ በማካሄዳቸው ስብሰባዎች ላይ የማውን ቀይ መጽሐፍ ያነበብኩ ቢሆንም፣ ያው ቀይ ተገቢው ቀለም ስለሆነ ማለት ነው። ማዎ እንደምታውቁት በእኛ መንግስት አድሃሪ ተብሎ የተወገዘ ስለሆነ ምንም ያረከስኩት ሶሻሊስታዊ ቅዱስ መጽሐፍ የለም። በርግጥ የሊቀመንበራችንን ፎቶ ግርግዳ ላይ ተቀያለሁ። መርማሪ ፖሊሶች እንደ ክፉ ስራ ቢያቀርቡትም እኔ ግን ማንንም ለመጉዳት አስቤ አልነበረም። ፎቶግራፉ በመጠጥ ቤትና በሽንት ቤት ሳይቀር በየቦታው ተሰቅሏል። እንዲያውም ማህበራዊ ስራ በሚሰራበት ቦታ መሰቀሉ ተገቢ ነው። ማደናገር ስለሚለው ችግሩ የመርማሪዎቹና የከሳሾች የማሰብ ችሎታ መጠን ነው። ይኸው ነው የምለው ነገር። በችሎቱ ውስጥ የነበረው ሁኔታ ልክ አንዳች ድግምት እንደተነሳ አይነት ነገር ነበር። ችሎቱ በድንገት በሹክሹክታ ተሞላ። የተከሳሹ አስተሳሰብ አልገባኝም ነበርና ግራ ተጋባው። አነጋገሩ ነገር ቆስቋሽ በወንጀል የሚያስጠይቅና ራስን እንደማጥፋት የሚቆጠር ነበር። ክርክሩ የሚደረግበት ሁኔታ ቧልት እንደሆነ ለማጋለጥ እየሞከረ ነው? እብድ ለመምሰል ነው? ምንም የሚገባ ሰው ሆኖ አላገኘሁትም። መስቀለኛ ጥያቄ ማቅረብ ትችላለህ። እኔ ጥያቄ የለኝም አለ ተከላካይ ጠበቃው። አመሰግናለሁ ጓድ አለ አቃቤ ሕጉ ከሰይጣናዊ ፈገግታ ጋር። ከዩኒቨርሲቲ ተመርቄያለሁ ብለሃል ሲል አቃቤ ሕጉ መስቀለኛ ጥያቄውን ጀመረ። ምንድን ነው የተማርከው? የፖለቲካ ሳይንስ። ስለዚህ ፖለቲካ ታውቃለህ? እንደዚያ እንኳን አልልም ፍልስፍና የተማረ ሰው የግድ ፈላስፋ ነው ማለት አይደለም። የቃላት ጨዋታ ነው። አቃቤ ህግ ወሾፈ በትንሹ የፖለቲካን መሰረታዊ አስተሳሰቦች አታውቅም? መሰረታዊ አስተሳሰቦች የምትላቸው ጉዳዮች ምንድናቸው የሚለው ይወስነዋል። መንግስት ከሁሉም በላይ እንደሆነ የህዝቡ ያገሩ ፍላጎት መገለጫ እንደሆነ ታውቃለህ ወይስ አታውቅም? አለ አቃቤ ህግ። ያ አንዱ አይነት አስተሳሰብ መደብ ነው። ህዝብ የበላይ ነው። መንግስት ህዝቡ በግልጽ ለሚያሳየው ፍላጎት መገዛት አለበት የሚልም ደግሞ አለ። የቡርዥዋ ወሬ ህዝቡ በጆንያ ውስጥ እንዳለ ድንች ነው። መንግስት አንድነት ይሰጠዋል፣ ማንነት ይሰጠዋል፣ አለዚያ ምን እንደሚጠቅመው እንኳን አያውቅም አለ አቃቤ ህግ። የድሮው ንጉስም እኮ ተመሳሳይ ነገር ይናገር የነበር ይመስለኛል። ልክ ነበር ማለት ነው? ጥያቄ የምጠይቀው እኔ ነኝ። አቃቤ ህግ ደነፋ። ንጉሱ አድሃሪ ነበር፣ መንግስታችን ግን አብዮታዊ ነው። ተመሳሳይ ቢመስሉም ቃላትና አተረጓጎማቸው አዳዲስ ትርጉም ይይዛሉ። ወንድምህ እንዴት ነው የሞተው? በሰራተኞች ቀን ዋዜማ በተደረገ ሰላማዊ ሰልፍ ላይ በጥይት ተመቶ ነው። አሃ፣ ከሺህ በላይ የሚሆኑ አናርኪስቶች የተቀጡበት ታዋቂ አጋጣሚ። ግን እኮ ሰላማዊ ሰልፍ አልነበረም። አልታጠቁም እኮ፣ መፈክር ብቻ ነው የያዙት። ሰልፉ ፈቃድ ያገኘ ነበር? አይ፣ እኔ መንግስትን በመደገፍ የተወጣ ሰልፍ ነበር። የለም። እንዴት ነው መንግስትን በመቃወም የተወጣ ሰላማዊ ሰልፍ የሚባለው? ተሰላፊዎቹ አልታጠቁም ነበር፣ ሐሳባቸውን የመግለጽ ህጋዊ መብታቸውን ተግባራዊ እያደረጉ ብቻ ነበር። አቃቤ ህጉ በመቀጠል የምን መብት? ሰላማዊ ሰልፍ በአገሪቱ የተከለከለ ህገወጥ ተግባር አይደለም እንዴ? ነው። እና የምታወራው መብት የቱ ጋር ነው ያለው? የሌላቸውን መብት ተግባራዊ ማድረግ አይችሉም። ጸረ መንግስት መፈክሮችን አልነበረም የያዙት? ነበር። ታዲያ በተጨባጭ ጸረ መንግስት አናርኪስቶችን አልነበረም እየደገፉ የነበሩት? እንዴ? በመቃወም ነዋ። መቼም መንግስት እንዳለን በእርግጠኝነት ታውቃለህ። መንግስትን መደገፍና መታዘዝ መብታችን ነው። በማንኛውም መልኩ መቃወም ህገወጥ ነው፣ ሰላማዊም ሊሆን አይችልም። መታጠቅ ወይም አለመታጠቅ ምንም እርባና የለውም። ለምንድን ነው ታስረህ የነበረው? አናርኪስት ነው ብለው ጠቁመውብኝ ነው። አልነበርክም? እደግፋቸዋለሁ። ወንድምህ አናርኪስት ነበር፣ አንተ ትደግፋቸዋለህ። ሁለታችሁ ተባብራችሁ እናታችሁን ለሞት አበቃችኋል። ሀፍረት አይሰማህም? አቃቤ ህጉ ንቀቱን እያሳየ ነበር። ተከሳሹ እየተናደደ እንደመጣ ይታየኝ ነበር። ሞኝ! እናቴ የሞተችው የምትወደው ልጇን መቅበር እንኳን ስላልቻለች በሐዘን ነው። ለምንድን ነው ያልቻለችው? በየጊዜው አስከሬኖችን እየሸጣችሁ ስለነበርና ገንዘብ ስላልነበራት። ተከሳሹ የበለጠ እየተናደደ እንደሆነ የታወቀ ነበር። በግልጽ በሚታይ ሁኔታ አቃቤ ህጉ የበለጠ ሊያበሳጨው ፈልጎ ፈገግ አለ። እናትህ ያን ያህል ደሃ ነበረች? ሁላችንስ ብንሆን ደሃ አይደለንም እንዴ? ወንድም በስንት ጥይት ነው የሞተው? በአራት። በደንብ እንደምታውቀው ደግሞ አስከሬኑን ለማግኘት የሚከፈለው ዋጋ የዶሮ ጥሬ አይደለም። መንግስታችን እኮ ጥይቶቹን ገዝቷቸው ነው። አንዳንድ ኃላፊነት የጎደላቸው ሰዎች እየወጡ ስለተገደሉ መቼም በእርግጠኝነት ገንዘብ እንድናባክን እየጠየቅ አይደለም። ዋጋ መክፈል አለባቸው። መሞት ብቻ በቂ አይደለም። መሞት ራሱ አሻጥር ሊሆን ይችላል እኮ። ወደ ጥያቄ ለመመለስ ለሰራኸው ወንጀል 5 ዓመት ታስራል። ትክክል ነው ብለህ ታስባለህ? እኔ ይህንን ለመፍረድ ማን ነኝ? ቅድም መንግስት ለሁላችንም እንደሚያስብልንና የሚጠቅመንን እንደሚያውቅልን ተናግረህ የለ እንዴ? ትክክል ነው። ሆኖም ቅጣት ተገቢ እንደነበረና እንዳልነበረ ወይም አንዳች ትምህርት አግኝተህበት እንደሆነ ልትነግረን ትችላለህ? ለምን? እንዴት? መንግስት ስህተት ሊሰራ ይችላል እያልክ ነው? ለጥቅማችን ማሰብ ሊሰለቸው ይችላል እያልክ ነው? በጭራሽ! አቃቤ ህጉ ጮኸ። መንግስት ሁልጊዜም ትክክል ነው። ከእስር ቤት ስትወጣ ተምረህና ስለ አናርኪስቶች ክፋት ንቃተ ህሊናህ ዳብሮ ወጣህ ወይ ብዬ ለመጠየቅ ፈልጌ ነው። ከእስር ቤት የወጣሁት እስር ቤት መግባት የነበረባቸው እዚያ እንደማይገኙ አይቼ ነው። አሃ በጣም ጥሩ አለ አቃቤ ህጉ ፊቱ ያበራ። ታዲያ መልካም ዜጎች እንደሚያረጉት ጥፋተኞቹ ላይ ተቆማሃል? ለማን ነው ተቆመው? ለቀበሌ፣ ለፖሊስ፣ ለመንግስት? በግልጽ እንደሚታየው አቃቤ ህጉ ነገሩ አልገባውም ነበር። ተከሳሹ በተራው በንቀት ለመሳለቅ እድሉ ደረሰው። ጊዜ አልነበረኝም ብሎ በቀላሉ አለፈው። አቃቤ ህጉ ግራ የተጋባ መሰለ። በተከሳሹ ፊት ላይ የሚታየው በራስ የመተማመን ፈገግታ ከዚያ በላይ እንዳይጠይቅ አስቆመው። የሆነ ወጥመድ እንዳለ ገብቶታል። አጭበርባሪ ሰይጣን። ስራ ማግኘት አልቻልኩም ብለሃል፣ ምን ያህል ሞክረሃል? የቻልኩትን ያህል። እየተራብኩ እንደነበር ማወቅ አለብህ። ስራ ማግኘት ያልቻልከው መታወቂያህ የቀድሞ ጸራቢዎተኛ ስለሚልና ቀጣሪዎች እድል ሊሰጡኝ ስላልፈለጉ ነው እያልክ ነው? ትፈርድባቸዋለህ? መታወቂያውን የሰጡኝ እነሱ ሳይሆኑ እንዴት እፈርድባቸዋለሁ? የሰጡ ላይ ነው የምትፈርደው? ጸራቢዎት እንደነበርክ እንዲታወቅ መደረጉ አድሏዊ ነው ብለህ ታስባለህ? እንደ መለኪያዎችህ ይወሰናል። በዘላለማዊ ቅጣትና የሰውን ስም በማጥፋት ታምናለህ? አንድ ጊዜ የሰረቀ ሁሌም ሌባ ነውና ወደ መስረቅ ለመመለስ አይከብደውም። ያገባሽ ሸርሙጣ ተመልሳ ማመንዘሩ አይቀርም። ሌሎችህን በተቃራኒ መንገድ ሊናገሩት ይችላሉ። በብረት ቤት ውስጥ የታሰረች ወፍ ሁሌም መብረር ትፈልጋለች። በሰማይ የምትበረዋ ደግሞ የወፍ ጎጆዋ ውስጥ ማረፍ ትፈልጋለች። ስለዚህ ጠራቢዮተኛ ተብለህ ለዘላለም በመፈረጅህ ማንንም ጥፋተኛ አታደርግም። ተከሳሹ ቀጠለ። ትርጓሚዎች ስልጣን በእጃቸው እንዳለው ሰዎች ሁሉ የተለያዩ ናቸው። ለአንተ መድኃኒት የሆነው ለእኔ መርዝ ሊሆን ይችላል። ድምፁ ካለህ የፈለግከውን ብለህ ስትጠራኝ እኔም ስለታፈንኩ ዝም እላለሁ። ዝም ስለተባለ ግን ስምምነት አለ ማለት አይቻልም። በትክክል ምን ለማለት ፈልገህ ነው? አለ አቃቤ ህጉ። ማለቴ ስልጣኑ ያላቸው እንደፈለጉ ሲጠቀሙት መስማማትም አለመስማማትም ሳይጠበቅብኝ ሕይወቴ በእጃቸው እንዳለች እያየሁ የመፍረድ ስልጣኑ ሳይኖረኝ የምፈርደው እኔ ማን ነኝ? ውንጀላ አሽሙር ባልተጠበቀ መልኩ ማጥቃት፣ ቁርጥ ያላለ ንግግር፣ ግልጽ የሆነ ተቃርኖ፣ ብዙ ትርጉሞችና አፈታቶች ያሉት ደንበኛ ኢትዮጵያዊ አነጋገር። አቃቤ ህጉ ፈገግ አለ። በድሮው ስርዓት ማለፊያ ጠበቃ ይወጣህ ነበር አለው። ግን ልንገርህ፣ እንዳንተ አይነት መታወቂያ ያላቸው የተፈቱ እስረኞች በእርግጥ ስራ አግኝተዋል። አንተ ማግኘት ያልቻልከው ለምንድን ነው? ምናልባት የሥራ ገበያው ሁሉ ከኔ በፊት በተለቀቁ ሺዎች ተሞልቶ ይሆናላ አለ ተከሳሹ ኮስተር ብሎ። ሺዎች እስር ቤት እንዳሉና እንዳልተለቀቁ ሁሉም ሰው ያውቃል። አቃቤ ህጉ ሽሙጡን እንዳልሰማ ለማለፍ መረጠ። ሊሆን ይችላል። በወታደርነት ለመመልመል አመልክተህ ነበር? ወታደርነት? ተከሳሹ መደነቁ ከድምፁ ውስጥ ያስታውቅ ነበር። አዎ ወታደርነት፣ ለአብዮቱ የሚዋጋ ደሙን በማፍሰስ እንጀራውን የሚበላ ባለራእይ። አላመለከትኩም። ለምን? አገራችን አሁን ካለው የበለጠ ጠንካራ ጦር ሰራዊት እንደሚያስፈልጋት ታውቃለህ። ፓርቲያችን ሁላችንም ጦር ሰራዊቱን እንድንቀላቀል ጥሪ አስተላልፎልናል። አይ ከበቂ በላይ መለዮ ለባሾች አሉን ብዬ አስቤ ነው። በተጨማሪም የአብዮቱ ጠላቶች ስለመደምሰሳቸው መንግስት ያወጀውን አምኜ ነው። ሁልጊዜም ቢሆን ተጨማሪ ወታደሮች ያስፈልጉናል። አብዮት ያለ ጠላት ሊኖር አይችልም። ያሉትን ስንጨርሳቸው ሌሎች መምጣት አለባቸው። ካልመጡ ልንሰበስባቸው ወይም ልንቆሰቆሳቸው የሚገባን እኛው ነን። ንቃት በእሳት ተፈትኖ ማለፍና አንድነት የሚፈጠሩት ጠላትን በመጋፈጥ ነው። የማያቋርጥ ንቃት የሥራ ፈቶችን አእምሮ ይይዛል። ጠላት የሌለው አብዮት ያበቃለት ነው። ዜጎቹ ልብስብስ ሆነው ወደ መጣላትና ወደ መከፋፈል ይዞራሉ። የተራበ ሰው ሾርባ ቀጠነ ብሎ አያማርርም። ሞልቃቃ ቡርዣዎች ግን ውሃ ቀጠነ ብለው ያማርራሉ። ለመኖር ጠላቶች ያስፈልጉናል። ይህ እጅግ መሰረታዊ ጉዳይ ከመሆኑ የተነሳ እርግጠነኛ ነኝ ታውቀዋለህ። ክብር ያለው ሥራ ለማግኘት ጥረት እንዳላደረክ ግልጽ ነው። በእግዚአብሔርና በሰይጣን መኖር ታምናለህ? በኃጢአትና በክፉ ሥራ መኖር አምናለሁ። በጥሩ ሥራ በሚገባ በጥሩ ሥራ መኖር ሳታምን እኮ በኃጢአትና በክፉ ሥራ ለማመን አትችልም። በእግዚአብሔርና በሰይጣንስ? እነዚህ እንግዲህ ረቂቅ ሐሳቦች ናቸው። ማንነታቸውና ምርጥ ዓላማዎቻቸውን መለኪያ መስፈርት በማድረግ እኔ ሰዎችን መርጣለሁ። በቅዱስ መጽሐፍ ወይም በጥንታዊ ትእዛዞች ውስጥ ያሉ አደናጋሪ ወሬዎች እውነተኛ ማጣቀሻዎች ሊሆኑ አይችሉም። ሲጀመር ማንም አክብሮ ተግባራዊ አያደርጋቸውም። በቅድሚያ ለክፋትና ለኃጢአት ግልጽ ትርጓሜ ሰጥተን ለሰው ልጅ ጥሩ የሚሆነውን ነገር ከዚህ አንጻር ማየት አለብን እላለሁ። ይህ አስተሳሰብ ምንም እንኳ የእምነት የለሾች አስተሳሰብ ቢመስልም ከዚህ አልፎ ግን በጣም ንድፈ ሐሳባዊ አይሆንም? አቃቤ ሕጉ ለስድስት ወራት በሞስኮ የፖለቲካ አንጎል አጠባ ትምህርት የወሰደው እኮ ያለ ምክንያት አይደለም። የመደብ ሁኔታህን ዘነጋሁት ማለት ነው? አረሳሁትም። በእርግጥ በከተማችን ውስጥ በየቦታው ተዘርግተው በሚገኙ የፖለቲካ መጽሐፍት ውስጥ ከሚገኘው ግርድፍ የመደብ አቀራረብ ጋር አልስማማም። ጥያቄው አብዛኛውን ሰው ወይም ጥቂቱን ሰው የሚመለከት አይደለም። ካፒታሊዝም ክፉ ነው፣ ግን ያ ክፋት ሁሉንም ሰው የሚያጠቃ ነው። ምቾት የተሞላበት ቢሆንም ወደ ባዶነትና ወደ ዝቃጭነት የወረደውን የካፒታሊስቶችን ሕይወት ጭምር ያጠቃል። ቢሆንም ይህንን ክፋት ይወዱታል፣ ኃጢአታቸው ያስደስታቸዋል። ለዚያም ነው አብዮቱ የሚቀጣቸው። የሴቶች ጭቆና ኃጢአት ነው፣ ነገር ግን ባያውቀውም እንኳ ወንዱ ራሱን የሚጎዳ ኃጢአት ነው። አስፈላጊ ነው ብንልም ባንልም መንግስት ክፉ ነው። በሰዎች የነጻነት መንገድ ላይ የሚቆምና ደስታቸውን የሚጻረር ሁሉ ክፉ ነው። ስልጣን ክፉ ነገር ነው። በአምባገነናዊነት ስልጣን መጠቀምም ኃጢአት ይሆናል። የተደራጀ ሃይማኖት በርቀት በሚገኝ የማይጨበጥ አምላክ ያምናል። የተደራጀ መንግስት ስልጣን በሚባል ተጨባጭ አምላክ ያምናል። እኔ እንደማስበው ሁለቱም ስህተት ናቸው። ባኩሊን እጅግ በጣም ይደሰት ነበር ዛሬ፣ አለ አቃቤ ሕጉ በማሽሟጠጥ። እኔ ምንም ሩሲያዊ ጓደኞች የሉኝም ሲል ተከሳሹ ምላሽ ሰጠ። እንዴትስ ሊኖሩ ይችላሉ? እነሱ ሶሻሊስት ናቸው እንጂ ጠንቋዮች ወይም አናርኪስቶች አይደሉም። እንዴት ነው በሰይጣን አላምንም እያልክ ግን ደግሞ ተከታዮቹን በጥንቆላ ተግባራት ወቅት ጠርቻለሁ የምትለው? አለ አቃቤ ሕጉ። ያደረኩት ነገር ጥንቆላ እንዳልሆነ አብራርቻለሁ። ይልቅ እንደ ማህበረሰባዊ ስራ ነው። እንደ ትዳር አማካሪ ወይንም እንደ ስነ ልቦና ባለሙያ ያለ ማለት ነው። ከመጀመሪያው የትዳር አማካሪ ወይም የስነ ልቦና ባለሙያ ነኝ ብል ኖሮ ማንም ወደ እኔ አይመጣም ነበር። ነገር ግን ጠንቋይ ነኝ በማለት ሁሉንም ወደ እኔ አምጥቻቸዋለሁ። ሶሻሊዝም ኖረ አልኖረ ሰዎች በጠንቋይነቴ አምነዋል። አሳሳች ማስታወቂያ ካፒታሊስታዊ ወንጀል ነው። ሞስኮቪች መኪና ምቾት ያለውና አስተማማኝ ነው ይላል በከተማችን የሚነገረው ማስታወቂያ። ያስ የካፒታሊስታዊ ማስታወቂያ አይደለም? ለሶሻሊስታዊ ጉዳይ ጥቅም ላይ የዋለ ነው። ያ ተገቢ ያደርገዋል። መጨረሻ ላይ ጥኑ ነገር እስኪመጣ ድረስ እውነት ከመሆኑ ላይ ካለመሆኑ ላይ ምንም ግንኙነት የለውም። ያንተ ማስታወቂያ ግን ለግል ጥቅም ነበር። የማውንም መጽሐፍ ተጠቅመሃል። ሰውየው የቻይናውያን ጣዖት እንደሆነ እና እኛም ሆንን ወዳጆቻችን በፍጹም እንደማንወደው ታውቃለህ። የማውን መጽሐፍ የመረጥኩት በጥሩ ሁኔታ ያጌጠ ስለነበረ ነው። ህዝባችን ቀይ ቀለምን ከሰይጣን ጋር የሚያገናኝ መሆኑ የኔ ጥፋት አይደለም። ቀይ ቀለም ድግምት ለመጽሐፍ፣ ቀይ ዶሮ ለመስዋዕትነት፣ ቀይ መጽሐፍ መናፍስትን ለመጥራት ጥቅም ላይ ይውላሉ። የካፒታሊስቶች ፕሮፓጋንዳ ሰለባዎች ናቸው ይህን የሚሉት። አንተም ይህን ሁኔታ ለማባባስ አግዛሃል። ቀለም ያን ያህል ወሳኝ ነው ብዬ አላስብም። ለምሳሌ ምንም እንኳን ጸረ ሶሻሊስት ቢሆኑም ብዙ የአረብ አገራት ባንዲራዎች ቀይ ቀለም አለባቸው፣ አለ ተከሳሹ። የፕሪቶሪያው ሚስተር ቦታን ቀለም ያን ያክል ወሳኝ እንዳልሆነ ንገረው። ምንም ነገር በአንድ በተወሰነ ሁኔታ ውስጥ ወሳኝ ሊሆን ይችላል። ከሻይ ይልቅ ቻይ ያሉ ይሞቱ የለ እንዴ? ሰራተኞችን ላባደር ከማለት ይልቅ እንደኛ ወዛደር ብሎ የሚጠራ አንድ አናርኪስት ማግኘት ትችላለህ? ወደ ዋናው ነገር እንመለስ። ጥንቆላ በሀገራችን ወንጀል እንደሆነ ታውቅ ነበር? አዎ። ማይምነትና ማደናገሪ ሐሳቦችን ማስፋፋት በግ እንደሚያስቀጣም ታውቃለህ አይደለም?
አዎ።
ይሄን ሁሉ ያወቅነው ዝም ብለህ ህግ ጣስከው?
የጣስኩት ህግ የለም። በጥንቆላ ስራ ውስጥ አልተሰማራውም።
ለምንድን ነው ነገሩን ወደዚያ ለመጠምዘዝ የምትታገለው? ግን እኮ ወደ አንተ የመጡት ሰዎች ሁሉ ጠንቋይ መሆንህን አምነው ነው።
ታዲያ ያ ለምን ያስደንቃል? ለሰራተኞች ምንም ስልጣን ያልሰጡ መንግስታት እኮ ራሳቸውን የሰራተኞች መንግስት ብለው ይጠራሉ። ያ የተለየ ነው። የሰራተኞችን ፍላጎትና ጥቅም የሚወክሉ መሪዎችና ፓርቲዎች ናቸው ስልጣን ላይ ያሉት። ባታለል ነው፣ ስያሜው በትክክል አይገጥምም። ሰራተኞች ስልጣን ላይ ናቸው ወይም አይደሉም። ተደጓሚ በፈቃደኛነት የተስማማ ቢሆንም እንኳ ሞግዚት ያው ሞግዚትነት ተብሎ በግልጽ መጠራት አለበት። እንዲህ አይነት ማጭበርበሮችን ለመቀበል ዝግጁነት ካለ ለምንድነው ሰዎች ጠንቋይ ነው ብለው ስላመኑ በኔ ላይ የምትናደደው? ጠንቋይ ነኝ ብለህ ያሳመንካቸው አንተ ስለሆንክ። እንዳልከው መጨረሻው ለበጎ ስራ ነበር፣ ወደ እኔ እንዲመጡና እንደረዳቸው። ምንም የሚያደናግር ወሬ ነግሬያቸው አላውቅም። ተገቢ ምክር ሰጥቼ የተሻለ ህይወት እንዲኖሩ ነው የመከርኳቸው። እየጎረፉ ወደ እኔ ቢመጡ የኔ ጥፋት አይደለም። እንዲያውም ወደ እንዲህ አይነት አማራጭ ያመጣቸው ሁኔታ ብትመረምር ነው የሚሻለው። ምትሃትን በምንም አይነት ስያሜ ብትጠራው ያው ምትሃት ነው። አንተም ይህንኑ ነው ያደረከው አለ አቃቤ ህግ። ምትሃት መናፍስትንና ሰይጣናትን እጠራለሁ ብሎ ማለት ነው። እኔ ያን ለማድረግ አልተሰማራሁም። ጠንካራና ተጨባጭ ምክር ነው የሰጠሁት። ድግምቶቹንም የስነ ልቦና ስልቶች ወይም ዘዴዎች ልትላቸው ትችላለህ። በመድኃኒት ፋንታ ውሃ በመርፌ እንደመውጋት ማለት ነው። ሐኪሞችም እኮ ይህን ዘዴ ይጠቀማሉ። መንግስት እንኳ በስራ ላይ እንደማያውላቸው የሚያውቃቸውን ለውጦች ለማምጣት ቃል ይገባል እኮ። ማዘናጊያ ነው። የእኔ ዘዴዎች ያጉል ተስፋና የመነሳሳት ስሜትን አልጨመሩም። ቃል ተገብተው የማይተገበሩ ባዶ ተስፋዎች ግን አገርን ይከፋፍላሉ። ያንተ ተግባር ለግል ጥቅም ነበር፣ ሌላው ለአገር ጥቅም የሚደረግ ነው አቃቤ ተናገረ። ማን ነው የአገር ጥቅም የሚለውን የሚወስነው አለ ተከሳሹ። መንግስት ነው። መንግስትን ህጋዊነቱንና ስልጣኑን የሚሰጠው ማን ነው አለ ተከሳሹ። ህዝብና ታሪክ። ህዝብ ማለት ማን ነው? ታሪክን የሚሰራው ማን ነው? መንግስት የህዝቡ መገለጫ ነው። ታሪክም የሚሰራው እንደዚሁ ነው። ታዲያ አይታይህም? ጓድ አቃቤ ህግ፣ አንተ ነህ ጥያቄ የምትጠይቀው ወይስ አቃቤ ህግ እሱ ነው? ሲል ዳኛው በንዴት አቋረጠው። በጣም አዝናለሁ ጓድ ሻለቃ። ልቀቅ ያደረግኩት ምን ያህል የተንኮልና የአድሃሪነት አመለካከት እንዳለው ለማጋለጥ ፈልጌ ነው። በንዴት ተከሳሹ ላይ አፈጠጠ። የቃላት ጨዋታህን እዚህ ላይ አስቆምሃለሁ። የተጠየቅከውን ጥያቄ መልስ። የምታደርገውን ስታደርግ የነበረው በሚስጥር አልነበረም? በራሴ ላይ ማስታወቂያ ምልክት አላደረግኩም። እሱን ከሆነ የምትለው ስራ ክቡ ነበር አልነበረም? በጠራራ ፀሐይ ነው ስሰራ የነበረው። ሰዎች ስለ ስራዬ አውቀው በገዛ ፍላጎታቸው ነው ሲመጡ የነበረው። እንደ ማንኛውም የተከበረ ተቋም የሊቀመንበሩ ፎቶም ነበረኝ። የታላቁ ሊቀመንበራችን ፎቶ ነው ማለት ያለብህ። ህቡዕ እንቅስቃሴዎች አናርኪስት ናቸው። በሶሻሊስት ኢትዮጵያ ሁሉም ነገር በግልጽ ነው መደረግ ያለበት። ምስጢራዊነት ወንጀል ነው፣ ለህዝቡ ጥቅም ሲባል መንግስት ከሚያደርገው በስተቀር። ሁሉም ነገር አለ ተከሳሹ። አዎ ሁሉም ነገር። በሶሻሊስት ኢትዮጵያ የግል የሚባል ነገር የለም። ሁላችንም ያብዮቱ ነን። ቤታችን፣ ኑሯችን ሁሉ መንግስት እንዲመረምረው ክፍት ነው። የግል የፖስታ መልእክቶችን መክፈት፣ አሰሳና መውረስ፣ ምርመራና ስልክ መጥለፍና የመሳሰሉት ሁሉ ለህዝቡ የጋራ ጥቅም የሚደረጉ ናቸው። ግልጽ የሆንን ማህበረሰቦች ነን። ያንተ ስራ ግን ዝግ ነው። በሽፋንና ህግን በመጻረር የሚሰራ ምስጢራዊ ስራ ነው። ለመሆኑ ስንት ደንበኞች ነበሩ? በእርግጠኝነት አላውቀውም፣ ግን ስራ ይበዛብኝ ነበር። ምን ያህል ጥቅም አገኘህበት? ይህንን ታውቀዋለህ? የለም። በመዝገብ አያያዝና በሂሳብ ስራ ላይ ጎበዝ አይደለሁም። ግን በጥሩ ሁኔታ መኖር ችለሃል። አልተራብኩም። ለእናት ሀገር ጥሪ ገንዘብ አዋጥተሃል? ለሰፈራና ለመልሶ ማቋቋም፣ ለመሰረተ ትምህርት ዘመቻ፣ ለአብዮታዊ ጽህፈት ቤቶች እድሳት ከፍያለሁ። እና ደግሞ ሁል ጊዜም ቢሆን ሆን ብዬ ሻይ የምጠጣው በቀበሌ ሻይ ቤቶች ነው። ለጥንቃቄ ብለ ወይስ ህሊናህን ስለሸነቆጣ ነው? የመንግስትን በርካታ ፍላጎቶች ማሟላት የሚለው የተሻለ ይገልጸዋል። ለመሆኑ ከደንበኞች አብዛኛዎቹ ሴቶች አይደሉም?
የለም፣ እንዲያውም አብዛኛዎቹ ወንድ የመንግስት ባለስልጣናት ነበሩ።
የአቃቤ ሕግ አይኖች ላይ ሳይሆን ከናፍርቱ ላይ ፈገግታ ታየ።
ተው እንጂ ወዳጄ፣ ሁላችንም እንደምናውቀው ሴቶች ናቸው ጠንቋይ ቤት መሄድ የሚወዱት። ወደ አንተ ጉዳይ ስንመጣ የተለየ የሚሆንበት ምክንያት ምንድን ነው?
ያልከውን ነገር ለማረጋገጥ ወይም ለማፍረስ የሚረዳ መረጃ ወይም ስታቲስቲክስ የለኝም። ሆኖም መተው ምክር ከሚጠይቁኝ ውስጥ አብዛኛዎቹ ወንዶች ነበሩ።
ያ የሆነው ለምንድን ነው ትላለህ?
በጥልቀት አላሰብኩበትም። ሰው ግን አሁን ባለው ሁኔታ የበለጠ የተማረሩትና የተቆላሹ የሚመስላቸው ወንዶቹ ናቸው ብሎ ሊያስብ ይችላል።
በምን መልኩ?
እንግዲህ የአባወራነት ሚናቸው እጁ የሰው መኝታ ቤት ውስጥ ሳይቀር በሚደርሰውና ሁሉንም ነገር በሚቆጣጠረው መንግስት ተሸርሽሮባቸዋል።
መንግስት በባለትዳሮች መኝታ ቤት ውስጥ በሚካሄዱ ጉዳዮች ውስጥ ጣልቃ ይገባል እያልክ ነው?
አዎ፣ የሚገባ ይመስለኛል። እንዲያውም ተገቢ ነው ብሎ የሚገምትም ይመስለኛል።
አንተ ራስህ ሁላችንም ያብዮቱንን አላልክም ነበር?
አንዳንድ መንግስታት አስገድደው ሰው ያመክናሉ። አንዳንዶቹ ደግሞ ከሁለት በላይ ልጆች ከወለድክ ይቀጣዋል።
የኛ መንግስት ደግሞ የነበረውን የወንድ የበላይነት በሙሉ ስለወረሰው ተራ ወንዶች እርቃናቸውን ቀርተዋል።
አክራሪ አብዮተኛነት፣ የነውጥ አምልኮና የላለ ሰብአዊነት መወድስ ሁሉ ወንዶች ላይ የሚያስከትለው ውጤት አለ። ሁሉም ቦታ ብትመለከቱ ወንዶቻችን ግራ ተጋብተው ታገኛቸዋላችሁ።
እነሱ ናቸው ጌቶች ወይስ መንግስት?
እንዲያውም ብዙ ሚስቶች ባሎቻቸውን ወንድ ከሆንክ እስኪሄድና መንግስትን ታገር ብለው መናገር ጀምረዋል።
ምንም ሴት ደንበኞች አልነበሩህም?
የተወሰኑ ነበሩኝ።
ምንድን ነበር የሚፈልጉት?
ወንድ የሆነ ባል ነው?
ሁሉም ከግል ሕይወታቸው ጋር የተገናኘ ነበር።
አንዳንዶቹ ልጅ ይፈልጋሉ፣ አንዳንዶቹ በወሲብ ደስታ ማግኘትን ይፈልጋሉ።
በዚህ ሁሉ ላይ ረድተሃቸዋል?
ሲል አቃቤ ሕጉ በሾርኒ ጠየቀው።
ሁሉንም መከሪያቸዋለሁ። ችግሩ የግብዝነትና የወንድ የበላይነት መብዛት ነው። ወንዶቹም መካን ሊሆኑ እንደሚችሉና ጥንዶች ልጆች መውለድ ሲያቀታቸው ሁል ጊዜ ችግሩ ከሴቷ ዘንድ እንዳልሆነ ብዙ ሰዎች አያውቁም። ወሲብ ደግሞ እንደምታውቁት ነውር ጉዳይ ነው። ስለ ወሲብ ምንም አይነት ትምህርት አይሰጥም። ከጉዳዩ ሴቶች ደስታን እንዲያገኙ አይጠበቅም። ብዙ ወንዶች እንዲያውም ሴቶች ወሲባዊ ፈንጠዝያ ላይ መድረስ እንደሚችሉ እንኳን አያውቁም። ስለሆነም ምንም እንኳ ባህሉ ስለ ወሲብ መነጋገርን አሳፋሪ ቢያደርገውም ብዙ ሴቶች ተማረዋል፣ ደስተኛ አይደሉም።
ይህ በወሲብ ጉዳይ ይህን ያህል መመሰጥ ግን ዝቃጭነትና የቡርዣ ስራ አይመስልህም?
በጭራሽ። እንደማስበው ይህ ራሱ ሶሻሊዝምን ባልጠራ ሁኔታ መረዳት ነው።
በወሲብ መደሰት ሰብአዊ ፍላጎት ነው። ስለ ጉዳዩ አለማውራት ወይም ሚስጥራዊ ማድረግ ጨቋኝና ፍሬ አልባ ነው።
አብዮት የዜጎችን ሙሉ ትኩረት ይሻል፣ ያልተዳከሙና ያልባከኑ ዜጎችን። አገራችን ድሃ ሶሻሊስት አገር ናት። ማምረት አለብን። ስራ ስራ ስራ፣ መደሰቻችን ይኸው ነው።
በእርግጥ መዋለድ አለብን፣ ግን የበለጠ ለማምረትና አገራችንን ጠንካራ ለማድረግ በስራ ላይ መሰማራት አለብን። ሶሻሊስታዊ ግንባታ ከምንም ነገር በላይ ኢኮኖሚያዊ ነው፣ በፍጹም ወሲባዊ ሊሆን አይችልም።
ይህንን ለሴቶቹ ነግረሃቸዋል?
አለ አቃቤ ሕጉ።
ጭርሱኑ የማይረባ አባባል መሆኑን እያወቅኩ እንዴት ነግራቸዋለሁ?
በተግባርም ሲታይ ከእውነት የራቀ ነው።
በሚገባ እንደምታውቀው ያለ እረፍት ሴት የሚያድኑት ካድሬዎችና ቱባ ቱባዎቹ የመንግስት ኃላፊዎች ናቸው።
ይህ ከፍተኛ ስም የማጉደፍ ንግግር ነው፣ ዋጋ ያስከፍልሃል።
ካድሬዎቻችንና መሪዎቻችን በሴቶች ነፃ መውጣት ያምናሉ። ለዚያም ነው ከነዚህ ከተጨቆኑ እህቶቻችን ጋር ብዙ ጊዜ የሚያሳልፉት። ይህን ራስ ወዳድነት የሌለበትንና መስዋዕትነት የተሞላበትን ተግባር ርካሽና የተንኮል ዓላማ ያለው አድርገው የሚያቀርቡ ክፉ አእምሮ ያላቸው ብቻ ናቸው።
በርካታ ወንድ ደንበኞች እንደነበሩና እንዲያውም የመንግስት ባለስልጣናት እንደሆኑ ተናግረዋል።
ይህ እውነት ወይም ውሸት መሆን ዋጋ የለውም። ይህንን መናገርህ ግን ወንጀል ያደርገዋል።
ስማቸውን እንዴት ነው የማታስታውሰው?
አብዛኛውን ጊዜ አፈላጊ ካልሆነ በስተቀር ስማቸውን አልጠይቃቸውም ነበር። በፊት በስም የማውቃቸውንም ሰዎች አሁን ረስቻቸዋለሁ። የተካኑት ግራፊዎች እንኳን እንዳስታውስ ሊያደርጉኝ አልቻሉም። የሚያሳዝን ነው። ምክንያቱም ወደ እኔ ከሚመጡት አንዱ ራሱ ግራፊ ነበር። ምን ነበር ችግሩ? በህልሙ መንግስት ግርፋትን ህገወጥ ሲያደርግና ግራፊዎችን በሙሉ ሲያባረር እያየ በተደጋጋሚ ይቃዥ ነበር። ይህ እውን ይሆን እንደሆን ለማወቅ ፈልጎ ነበር። እና ምን ብለህ መከርከው? ወይም ሰይጣኖቹ ምን አሉ? መንግስት በፍጹም ግርፋትን ሊከለክል እንደማይችል እርግጠኛ እንዲሆን ነገርኩት። ያንን ያደረገ ቀን መጥቻው ነው የሚሆነው። ከእንዳንተ አይነት ጸራቢዮተኛ የማይጠበቅ መልካም ምክር ነው። የግርፋት መጥፋት የመንግስት መጥፋት መሆኑን ሐሳብ የምታውቅ ነህ ብዬ አላስብም ነበር። ያው ዴሞክራሲ ከዚህ መንግስት ቀድሞ ይጠፋል እንጂ። አስተሳሰባችን ያድጋል። የአሁኑ ጊዜ የሌሊን ጊዜ አይደለም። የአገሩ ሰዎች የሱን አስተምህሮት አራቀውታል። ዴሞክራሲ እስኪጠፋ ድረስ ሌሊን የገመተውን ያህል ጊዜ መጠበቅ የለብንም። እድገት ማለት ይህ ነው እንግዲህ። ለምንድን ነው የሞት ቅጣቱን ለመቀበል የተስማማኸው? ሞት እኛ ኢትዮጵያውያን እንደምንለው እረፍት ነው። እኔ ደግሞ ደክሞኛል፣ ማረፍ እፈልጋለሁ። ከኔ በፊት ያለፉትን ጓደኞቼን መቀላቀል እፈልጋለሁ። ሲኦል ውስጥ አለጠረጠር አንባረቀ አቃቤ ሕጉ ከሁሉም ዜጎቿ ሥራ በምትፈልገው አገራችን ውስጥ እረፍት ሕገወጥ እንደሆነ አታውቅም? የማይከፈልበት ነፃ ጉልበት የሚያሳጣህ ከሆነ ታዲያ ለምን በሞት እንድቀጣ ጠየቅ? በመንግስት የተወሰነ ሞት ቅጣት ነው። አንተ መኖር ትፈልጋለህ፣ መንግስት አይቻልም ይልሃል። በዚህ ተቃርኖ ውስጥ ሞት የቅጣት ዋጋ ይኖረዋል። ሞትን በደስታ የምትቀበል ከሆነ መንግስትን እያጭበረበርክ ነው ማለት ነው። ወንጀል እየሰራህ ነው ማለት ነው። ለዚህም ነው በመንግስት እጅ ሞትን ከመቅመስ ይልቅ ራሳቸውን የሚገሉ አናርኪስቶች እጥፍ ወንጀል ሰርተዋል የምንለው። እውነት ሞትን አትፈራም? አልፈራም አለ ተከሳሹ። ከአንዳንድ ከምናውቃቸው ባለስልጣናት በተቃራኒ ዘላለም እኖራለሁ ብዬ አስቤ አላውቅም። እንዲያውም ከሀገሪቱ አማካይ ዕድሜ አንጻር ከተወሰኑ ዓመታት በፊት በ33 ዓመቴ መሞት ነበረብኝ። በመኪና አደጋ ተራ ሞት ልሞት እችል ነበር፣ ወይም መገደላቸው ላይቀርላቸው ነገር መንግስትን እንደ ኩሊ እንዳገለገሉት ምሁራን አይነት አሳዛኝ የቂል ሞት ልሞት እችል ነበር። ግን በመንግስት ላይ ለተሰራ ወንጀል በመንግስት መገደል ያን ያህል መጥፎ አይደለም። አቃቤ ሕጉ ወደ ዳኛው ዞረ። ጓድ ሻለቃ ዳኛ፣ ለዚህ ችኮ ወንጀለኛ የተጠየቀው ቅጣት እንዲቀየር ጠይቃለሁ። ክቡር ዳኛ፣ ተቃውሞ ከሌሎት ተከሳሹ በቅድሚያ ለሶስት ዓመት በጦር ኃይል ሆስፒታል የአእምሮ ሕክምና ተሰጥቶት ለቀሪው ሕይወቱ ደግሞ የጉልበት ሥራ እንዲፈረድበት እጠይቃለሁ። ተቃውሞ የለኝም አለ ዳኛው በግልጽ ተደስቶ። ተገቢ ቅጣት ነው። አሁንም እዚያ የልጆች ማቆያ ውስጥ በኤሌክትሪክ የመጥበስ ሕክምና ይሰጣል? አዎ አሁንም ይሰጣል አለ አቃቤ ሕጉ። እንዲያውም በአድሃሪዎች ላይ ተሞክረው ውጤት ያመጡ አዳዲስ መድኃኒቶችም ከሩሲያ አስገብተናል። ጥሩ 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 ነው አለ ዳኛው። የአእምሮ ሕክምናው ለምንድን ነው አለ ተከሳሹ። እብድ አይደለሁም። እብድ መሆንን እኮ አታውቅም አለ አቃቤ ሕጉ ሕፃን ልጅ የሚያዋራ በሚመስል ድምፅ። መንግስት ግን እብድ እንደሆንክ ያውቃል። ምልክቶቹ ሁሉ አሉ። በቡርዣ የሐቀኛነት ጽንሰ ሐሳብ የመጠመድ ልክፍት፣ ፍትህና ከግብዝነት ነፃ የመውጣት ፍላጎት፣ ሞትንና ቅጣትን የመሻት በሽታ፣ ለማህበራዊ ሥራ ሽፋን ራስን ከማንም በላይ አድርጎ የማሰብ አዝማሚያ፣ ራስን መቆጣጠርና የመንግስትን የበላይነት መቀበል አለመቻል፣ ስር የሰደደ የአናርኪስቶች እፍ ያለ ፍቅር፣ ከሞት በኋላ ስላለ ህይወት የተሳሳተ እምነት፣ ነሲባዊ ምሁርነትና ምትሃት፣ የሥራ አጥነት፣ የአእምሮ በሽታ፣ ገዳይ ባይተዋርነት፣ ወታደርነትን በማምለጥ የሚገለጥ የከረረ የሞት ፍራቻ፣ በባለስልጣናት የመቅናት ነቀርሳ፣ የለውጥ የቁም ቅዠትና የአእምሮ መጨናበት። እብድ ማለት ቀይ አርማችንን ለመዋጋት ቀይ መጽሐፍ የሚገለብጥ እብድ ጠንቋይ። ጓድ ሻለቃ ዳኛ፣ ተጨማሪ ጥያቄዎች የሉኝም። በዚህ እብድ ላይ በቂ ጊዜ ወስደናል ብዬ አስባለሁ። ጉዳዩን ባገር ውስጥ ወይም ምቾት ባለው ስደት በኢምፔሪያሊስት አገሮች አፍርፈው ለተቀመጡ ቀውስ ምሁራን ትምህርት ይሆናል ብዬ አስባለሁ። ዳኛ ይተንፍሱ ጉሮሮውን ጠራረገ። ተከሳሹን በሁሉም ክሶች ጥፋተኛ ሆኖ አግኝቼዋለሁ። ተከሳሹ በታላቁ ሊቀመንበራችንና በአስደናቂው መንግስታችን ስር በሚገባ የተደራጀና ታዛዥ የሆነ ማህበረሰብ ለመፍጠር ስንል እየታገል ነው ያልነው ክፉ ጠላት ተምሳሌት ነው። ማንኛውንም የተቃውሞ ጥያቄ ሙሉ በሙሉ እንደምንደመሰው ምንም ጥርጣሬ ሊኖር አይገባም። ልጆቻችን እንኳን የማወቅ ፍላጎታቸውንና ለምን ብሎ የመጠየቅ አዝማሚያቸውን ማሸነፍ እየተማሩ ነው። ለምን ብሎ የሚጠይቅ ምን እንደሚያገኝ ታውቁታላችሁ። አዎንታዊነት መፈክራችን ነው። ኩሩ እሺ ባዮች መሆን አለብን። የለም፣ በጭራሽ፣ በቃኝ፣ ለምን ብዬ የጸረ አብዮተኛ ቃላት ናቸው። ሁላችሁንም አሉታዊነትና ጸረ አብዮታዊነት እንዲሁም በሶሻሊስታዊ ግንባታ ዘመን የተከለከሉ ቃላትና ሐሳቦች የተሰኙትን የታላቁን ሊቀመንበራችንን አስተማሪ መጣጥፎች እንድታጠኑ እመክራችኋለሁ። ሁሉን አዋቂው ፓርቲያችንም በውስጣችን ያለውን እንቢ በማሸነፍ እንዴት መንግስትን ማገልገል እንደምንችል በሚል ርዕስ አንድ በራሪ ወረቀት አወጥቷል። ይህንንም በትጋት ልናጠናው ይገባል። ተከሳሹ በቅድሚያ ለሶስት ዓመታት በማዕከላዊ የጦር ኃይሎች ሆስፒታል የአእምሮ ሕክምና እንዲሰጠውና ከዚያም እድሜ ልክ ከባድ የጉልበት ስራ እንዲሰራ ፈርጃለሁ። ቅጣቱን በሚፈጸምበት ወቅት ተከሳሹ ምንም ነገር ከመናገር ተከልክሎ ጸጥ እንዲል ይሁን፣ ማንም ሰው እንዳያናግረው፣ እንዲሁም ለእያንዳንዷ ለሚናገራት ቃል በከባዱ እንዲቀጣ፣ በገዛ ሐሳቡና ባልተነገሩት ቃላት ውስጥ ይቃጠል። መዝገቡ ተዘግቷል። የምሳ ረፍት እንወስዳለን። እንግዲህ ምን እንድል ትፈልጋላችሁ? ከባድ ቅጣት ነው? በተወሰነ መልኩ አዎ ነው። ቢሞት ይሻለው ነበር። ግን ከተወሰኑ ዓመታት በኋላ ነገሮች ይቀየሩ እንደሆን ማን ያውቃል? ተሳሾቹ ራሳቸው የብረት ቤቷ ውስጥ ይገኙ ይሆናል። የሆነ ሆኖ እራብ ይሆን ወይስ ጠግብ ያድር ይሆን የሚለው ጉዳይ ከእንግዲህ ያስጨንቀው። እንደ የግዳጅ የጉልበት ሰራተኛ ቀሪ ህይወቱን በሙሉ ይራባል። ይህንንም በእርግጠኝነት ማወቅ አንድ መጽናኛ ነው። እንደዚያ ብላችሁ የምታስቡ ከሆነ ኢትዮጵያና ኢትዮጵያውያንን አታውቁም ማለት ነው። በመከራችን መጠን መካከል ያለው ለውጥ የተሻለ ህይወት ይዞ ከሚመጣ ስር ነቀል ለውጥ የበለጠ ያስጨንቀናል። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። እዚህ የተለየ የሚያስቡ አናርኪስቶችና ጸረ አብዮተኞች ብቻ ናቸው። በአቃቤ ህጉ አባባል ህዝቡ ለነሱ ያለው ድብቅ አዘኔታም የሚያሳየው ነገሩ ሁሉ ጉም እንደመዝገን የሚቆጠር መሆኑን ነው። ይህን ጊዜ ተራኪያችሁ የማያልም በጣም ጠባብ ምናብ ያለው ሰው እንደሆነ ደምድማችሁ ይሆናል። ትክክል ናችሁ። አላልምም፣ በፍጹም።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።